ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ላይ 109 ሰዎች ላይ ክስ መስርተናል። ከዚህ ውስጥ 81 አሉ። 28ቱ በተለያየ ምክንያት በጊዜው ቁጥጥር ስር ሊውሉ ያልቻሉ ናቸው። አሁንም ማስረጃውን ተሰብስበን ከዚህ መሰረትንባቸው ሰዎች ስለሆኑ ማንነታቸው መተደየ ስለሆነ የፍርድ ቤት ማጃ ተዛዝ ወጥቶባቸው እየታደኑ ያሉ ናቸው።
አቶ ፈቃዱ ጸጋ በጠቅላይ አቃቤ ሕግ የከፍተኛ ወንጀል ጉዳዮች ክትትል ዳይሬክተር ናቸው የተሰሙት። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል።
ወጣትነት ውስጥ ያለውን ጉልበት አላግባብ ለመጠቀም በሚያደርገው ጥረት የመጨረሻ ተጎጂው ወጣት ነው። በአግባቡ ደግሞ የሚደረግ ጥረት የመጀመሪያ ተጠቃሚ የሚያደርገው ወጣቱ ነው።
የሰላም ሚኒስትሯ ሙፈሪያት ካሚል ናቸው እኚኛዋ። ሰሞኑን በሐዋሳ ከተማ በተካሄደው የክልል ወጣቶች የሰላምና የአገር ግንባታ ጉባኤ ላይ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
አክሱም ውስጥ ሊፈነዳ የተዘጋጀ ቦምብ መገኘቱ ተገለጠ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ የሰላም ሚኒስትር ሐዋሳ ከተማ በነበረው የክልሉ ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ያቀረቡት ንግግር፣ እንዲሁም የሐረሪ ክልል የሚገኙ የኮንዶሚኒየም ቤቶቹ እየተሰበሩ ያልታወቁ ሰዎች እየገቡባቸው ነው ተባለ። ሌሎችም ዜና አለ።
ሐሙስ ታህሳስ 25 2011 ዓ ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ከዛሬ አቀናባሪያችን ደግሞ ብርሃን ኃይሉ ነች። ልክ ነው። ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረን እናመሻለን። አሁን
የሰዓቱን የዓለም ዜና እናሰማለን። መልካም ምሽት።
በአክሱም ከተማ ሕዝብ በሚሰበሰብበት ቦታ አደጋ ሊያደርስ ነበር ተብሎ የተጠረጠረ ቦምብ መያዙን የከተማዋን ፖሊስ አስታውቋል። ቦምቡ በከተማዋ የኮከብነት ማዕረግ ባለው ሆቴል መኝታ ክፍል ውስጥ ነው የተገኘው ብሏል። ሆቴሉ የመንግስትና የድርጅቶች ስብሰባዎች በተደጋጋሚ የሚካሄዱበት መሆኑን ገልጦ ሙሉጌታ አጽባ ተከታዩን አጭር ዘገባ ልኮልናል።
በትግራይ ክልል በአክሱም ከተማ በሰዎች ላይ ጉዳት ሊያደርስ ታቅድ ነበር የተባለ ቦምብ በቁጥጥር ስር መዋል ነው የተገለጸው። የተገኘውን ቦምብ የእጅ ሆኖ ጸረ ሰው መሆኑን ነው የከተማዋ ፖሊስ ያስታወቀው። የአክሱም ከተማ ፖሊስ አዛዥ ዋና ኢንስፔክተር አሸብር ካሳም ለቪኦኤ እንደተናገሩት ቦምቡ ህዝብ በሚሰበሰብበት አካባቢ አደጋ ሊያደርስ ይችላል ተብሎ የተጠረጠረ ነው።
ፖሊስ ንጹሃው ጥቆማ መሰረት በመባል
ፖሊስ ከህብረተሰብ ጋር ተሳስሮ ያገኘውን ጥቆማ በመያዝ በዚህም የተጠርጣሪውን ቦታ በመፈተሽ እስራኤል ሰራሽ የእጅ ቦምብ ጸረ ሰው ነው የተገኘው። በዚህም ቦምቡ በመያዝ ከተጠርጣሪው ጋር ሰፊ የማጣራት ስራ እየተካሄደ ነው። ዓላማው ምንድን ነው? ፖለቲካዊ ሁኔታውስ በምንድን ነው የሚገለጸው የሚለው በቀጣይ ፍርድ ቤት ከወሰነ በኋላ ቢገለጽ ነው የተሻለው ብዬ ነው ማምነው ነው ያሉት።
ቦምቡ በአክሱም ከተማ ከሚገኙ ባለኮከብ ሆቴሎች በአንዱ መኝታ ክፍል የያዘ ግለሰብ መገኘቱና ሆቴሉ በተደጋጋሚ መንግስታዊና የድርጅት ስብሰባዎች የሚካሄድበት ነው ብለዋል ዋና ኢንስፔክተር አሸብር። የአካባቢው ህብረተሰብ ተጠርጣሪው ከነ ቦምቡ እጅ ከፈንጅ እንዲያዝ አጋዥ ነበረ ብለዋል። ተጠርጣሪው ግለሰብ በቁጥጥር ስር ውሎ ምርመራ እየተካሄደበት ነው ሲሉም ገልጸዋል። የማጣራት ሂደቱ ላለማደናቀፍ ሲባልም የተጠርጣሪው ማንነት ከመጥቀስ እንቆጠባለን ብለዋል የፖሊስ አዛዡ። እንዲሁም የሆቴሉን ስም አልጠቀሱም። በቀጣይ ግን ሂደቱን በማጣራት ለህዝብ ግልጽ እናደርጋለን ሲሉ ተናግሯል። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። አድማጮች፣ በትላንቱ ዜናችን የቀረበ አንድ ዜናን መነሻ አድርጎ ማስተካከያ የሚቀርብበት ነው ተከታዩ። የአቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆኖ መሾም የቢለኔ ስዩም መነሳትን አያሳይም ሲሉ የጠቅላይ ሚኒስትር ምንጮች አስታውቀዋል። ጽህፈት ቤቱ እንደ አዲስ እየተደራጀ ወይም እያደራጀ መሆኑን ያስታወሱት ምንጮቹ አቶ ንጉሱ ቢሾሙም ቢለኔና ምክትላቸው እንደዚሁም ሌሎች ባልደረቦቻቸው በያዙት ኃላፊነት ይቀጥላሉም ብለዋል። እስክንድር ፍሬው ተከታዩን ልኳል።
የቀድሞው የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ሆነው የተሾሙት ከትናንት በስቲያ በተጻፈ ደብዳቤ ነው። ይህንኑ ተከትሎም እስካሁን በቦታው ላይ እየሰሩ ያሉት ቢለኔ ስዩም ከኃላፊነት እንደተነሱ የሚገልጹ ዘገባዎች ተሰራጭተዋል። የጠቅላይ ሚኒስትር ጽፈት ቤት ምንጮች ዛሬ ለአሜሪካ ድምጽ እንዳረጋገጡት ግን አቶ ንጉሱ ቢሾሙም ቢለኔና ባልደረቦቻቸውም በተለመደ ስራቸው ይቀጥላሉ። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪ እንደ አዲስ እየተደራጀ ያለ ክፍል መሆኑን ያስታወሱት ምንጮቹ ቢለኔ የፕሬስ ኃላፊ ሆነው ያገለገሉት በዚህ ሂደት ወቅት እንደሆነ አመልክተዋል። የአገሪቱ የውሳኔ ሰጪ አካል የሆነን ሰው በፕሬስ ኃላፊነት የመሾሙ ሐሳብም በዚሁ በማደራጀቱ ሂደት የመጣና ቢለኔ ራሳቸውም የደገፉት መሆኑን ምንጮቹ ጠቁመዋል። እናም አቶ ንጉሱ የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ሆነው ይሰራሉ፣ ክፍሉንም ይመራሉ። ቢለኔ ስዩምም እስካሁን ሲሰሩ የቆዩትን ስራ ይቀጥላሉ ብለዋል ምንጮቹ። የሥራ ማዕረጋቸው መጠሪያቸው ምን እንደሚሆን ግን አላመለከቱም። ቢለኔ ዛሬ በሀገር ውስጥ የመገናኛ ብዙሃን የተጠቀሱት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ በሚል ነው። አዲሱ ተሿሚ አቶ ንጉሱ ጥላሁን ረዘም ላለ ጊዜ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሆነው ሰርተዋል። በአሁኑ ሰዓት ደግሞ በምክትል ርዕሰ መስተዳድር ማዕረግ የባህልና ቱሪዝም ቢሮ ኃላፊ ሆነው እያገለገሉ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኢፌድሪ የሰላም ሚኒስትር በሐዋሳ ከተማ በነበረው የክልሉ ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ባሰሙት ቃል ልዩነቶችንና ብዝሃነትን ስለማናስተናግድ ሰላማችንን እያጣን ነው ማለታቸው ተነገረ። የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ የሕዝብን ጥቅም የሚያስከብርበት ቁመና ላይ ይደርሳል እንጂ እንደሚባለው አይፈርስም ብለዋል። ድርጅቱ የአደረጃጀትና የማንነት ጥያቄዎችን ሕዝቦች ተወያይተው ስለ ራሳቸው እንዲወስኑ ያመቻቻል እንጂ ያለ ሕዝብ ፍላጎት ውሳኔ እንደማያሳልፍም ተናግረዋል። የክልሉ ርዕሰ መስተዳድር በበኩላቸው በክልሉ ዘላቂ ሰላም ለማረጋገጥ የዲሞክራሲያዊ ባህል ማሳደግና ፍትሐዊ ተጠቃሚነትን ማረጋገጥ ያስፈልጋልም ብለዋል። የወጣቱን ጥያቄ በማፈንና የተለያዩ አስተሳሰቦች እንዳይራመዱ ማድረግ የትም እንደማያደርስ ካለፈው ጉዟችን አረጋግጠናል ነው ያሉት። ወደ መጽሔቱ ክፍል ስንደርስ ዘገባ እንጨምራለን።
በሐረሪ ክልል የሚገኙ የኮንዶሚኒየም ቤት ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች እየተወሰዱ መሆኑን ተናገሩ። ቅድሚያ ገንዘብ ከፍለው ቁልፋቸውን የተረከቧቸውንና የውስጥ ግንባታ እያከናወኑባቸው ያሉ ቤቶች እየተሰበሩ የማያውቋቸው ሰዎች መኖሪያ መሆኑን በመግለጽ አቤቱታ እያሰሙ ነው። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፋቸው ቤቶች ባልታወቁ ሰዎች መወሰዳቸውን ገልጾ ለመምህራን እየተገነቡ ያሉን ቤቶች ተሰብረው በማይታወቁ ሰዎች ተወስደዋል ብሏል። በዚህ ሁኔታም 90 የሚደርሱ ቤቶች ማንነታቸው ያልታወቁ ሰዎች መወሰዳቸውን አረጋግጧል። ፖሊስ ቅሬታው እንደደረሰውን እያጣራ መሆኑንም ጨምሮ ገልጧል። አዲስ ቸኮል ዝርዝሩን ይዟል።
በኋላ በመጽሔት ይቀርባል። ወደሚቀጥለው ዜና እናልፋለን። ናይጄሪያ በቅርቡ ፕሬዚዳንታዊ ምርጫ ታካሄዳለች። በዚህ ምርጫ የመላው ተራማች ኃይሎች ፓርቲው ፕሬዚዳንት መሐመድ ቡሃሪ በቀላሉ የማይገመቱ ብርቱ ተፎካካሪዎች እንደሚገጥሟቸው ከወዲሁ የተገመተ ቢሆንም ቡሃሪን ለመጣል ብቃት ያላቸው የህዝባዊ ዲሞክራቲክ ፓርቲ እጩ አቲኩ አቡበካር እንደሆኑ እየተነገረ ነው። ለናይጄሪያውያን ትልቁ ነገር ለዓመታት ጥቃት እየፈጸመ ያለው ነውጠኛው ቦኮ ሐራም መወገድ በመሆኑ የሴኪሪቲ ማለትም የደህንነትና ጸጥታ ጉዳይ በመሆኑ በዚህ ረገድ ጥሩ የሰራ የማሸነፍ ዕድል እንደሚኖረው ተገምቷል። ሌላው አሳሳቢ ጉዳይ በአርሶ አደሮችና በባህላዊ ከብት አርቢዎች መካከል ያለው ልዩነትና አለመግባባት ሲሆን ይህም ነጥብ ለናይጄሪያውያን ድምፅ ሰጪዎች ትልቅ ቦታ እንዳለው ይታወቃል።
በመጨረሻም ዲሞክራቶች ምክር ቤቱን በአብላጫ ድምጽ የሚመሩበት አዲስ ምክር ቤት ዛሬ ሐሙስ ይጀመራል። ሪፐብሊካኖች ዋይት ሀውስን የመወሰኛውንና የተወካዮችን ምክር ቤቶች ላለፉት ሁለት ዓመታት በአብላጫ ድምጽ ይመሩ የነበረበት ሁኔታም ይቀየርና ዲሞክራቶች በዛሬው ዕለት የበላይነቱን ይይዛሉ ማለት ነው። ይህ የሆነው ባለፈው ህዳር በተካሄደው የዩናይት ስቴትስ የዓመቱ አማካኝ ዘመን ምርጫ ውጤት መሰረት ዲሞክራቶች አብላጫ ድምጽ በማግኘታቸው መሆኑም ይታወቃል። በዚያም ምርጫ ዲሞክራቶች ከ435 የምክር ቤቱ መቀመጫዎች 235ቱን ማግኘታቸው አይዘነጋም። በዚሁም መሰረት ዛሬ የካሊፎርኒያዋ ዴሞክራት ናንሲ ፔሎሲ አፈጉባኤነቱን ይረከባሉ። ፔሎሲ ቀደም ሲል እንደ አውሮፓውያን ዘመን አቆጣጠር ከ2007 እስከ 2011 ባለው ጊዜ ይህን ስልጣን ይዘው እንደነበርና በታሪክም በድጋሚ ያን ስልጣን ሲይዙ የመጀመሪያዋ ሰው ናቸው። ይህ የአሜሪካ ድምጽ ራዲዮ ነው። ዜናው አበቃ።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽት አስተናጋጆቻችሁ አዲሱ አበበና
ሉላ ከበደንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን አድማጮች ቀዳሚውን የዕለቱን አብይ
ባለፈው መስከረም በቡራዩ ከተማና በአካባቢው እንደዚሁም በአዲስ አበባ ተከስቶ በነበረው ግጭትና ግድያ በተጠረጠሩ ከመቶ በላይ ሰዎች ክስ መመስረቱን የጠቅላይ አቃቤ ሕግ አስታውቋል። ክስ ከተመሰረተባቸው መካከል የሐሰት መረጃ በማሰራጨት ግጭቱን ያባባሱ እንደሚገኙበትም ነው ያመለከተው። ከቡራዩ ጋር በተያያዘ በአጠቃላይ በ81 ሰዎች ላይ ክስ መመስረቱን 18ቱ ደግሞ የፍርድ ቤት መያዣ ወጥቶባቸው እየተፈለጉ መሆናቸውን አስረድተዋል። እስክንድር ፍሬው በጠቅላይ አቃቤ ሕግ የተሰጠውን መግለጫ ተከታትሏል።
የኦነግ አመራሮችን ለመቀበል ዝግጅት እየተደረገ በነበረበት ባለፈው መስከረም ወር መጀመሪያ በቡራዩና አካባቢው እንደዚሁም በአዲስ አበባ የተፈጠረው ግጭትና ግድያ የምርመራ ሂደት ነው ትናንት በአቃቤ ሕግ ይፋ የተደረገው። በጠቅላይ አቃቤ ሕግ የድንበር ተሻጋሪ የተደራጁና አገራዊ ጉዳት የሚያስከትሉ ወንጀሎች ዳይሬክተር አቶ ፈቃዱ ጸጋ 649 ሰዎች በቁጥጥር ስር ውለው እንደነበር አስታውሰዋል። በተደረገው ማጣራት ደግሞ ቁጥሩ እየቀነሰ መምጣቱን ገልጸዋል።
321ዱ ምንም የሌሉበት ስለሆነ ወደ ማህበረሰቡ ተመልሶ እንዲቀላቀሉ ውይይት ተደርጎ ተመልሷል። ሌሎች ደግሞ በስርቆት በፌዴራል መንግስት ስልጣን ስር የማይወድቁ መፈናቀሎቹ ሲፈጸሙ፣ ቤቶች ክፍት ሲያገኙ ስርቆት የፈጸሙ ወደ 126 በላይ ተጠርጣሪዎች ከተማው ምርመራ እንዲሰራባቸው ተላልፏል። መጨረሻ ላይ 109 ሰዎች ላይ ክስ መስርተናል። ከዚህ ውስጥ 81ዱ አሉ። 28ቱ በተለያየ ምክንያት በጊዜው ቁጥጥር ስር ሊውሉ ያልቻሉ ናቸው። አሁንም ማስረጃውን ሰብስበን ክስ የመሰረትንባቸው ሰዎች ስለሆኑ ማንነታቸው የተለየ ስለሆነ የፍርድ ቤት መያዣ ትእዛዝ ወጥቶባቸው እየታደኑ ያሉ ናቸው። በተለያየ ቦታ ያሉ አንዳንዶቹ እዛ አካባቢ እያሉ የሚሸሸጉ የሚደብቁ ሊሆኑ ይችላሉ። ጥብቅ ክትትል የሚፈልግ ነው የሚሆነው። የክትትል ቡድኑ ከፌዴራል ፖሊስና ከኦሮሚያ ቡራዩና አካባቢ ፖሊስ ጋር ተባብሮ ስራዎችን እየሰራ ያለበት ሁኔታ ነው ያለው። እነዚህ ተከሳሾች የወንጀል ህግ አንቀጽ 240 ንዑስ ቁጥር 3 እና እንደየ ተሳትፏቸው ደግሞ የግድያ ወንጀል በመፈጸም፣ የግድያ ሙከራ በመፈጸም፣ ውምድና በመፈጸም የተከሰሱ ናቸው። ተደራራቢነት
በአዲስ አበባም እንደዚሁ በቁጥጥር ስር የዋሉ ሰዎች እንዳሉ ዳይሬክተሩ አብራርተዋል።
አዲስ አበባ ላይ ጎን ለጎን ተይዞ ምርመራ ሲጠራባቸው የነበሩ ሰዎች ነበሩ። ይሄ ከተማ የተወሰነ ክፍል አይገባም፣ በአባባሉ ቄሮ አይገባም። ቄሮ አዲስ አበባ የኦነግ አመራሩን ሊቀበል አይመጣም፣ ሊሆን አይችልም በማለት ከመስከረም 2 ጀምሮ የተወሰነን ቡድን ለይቶ የማጥቃት ስራ የፈጸሙ ሰዎች ተይዞ እንዲሁ ምርመራ ሲጠራባቸው የነበሩ እዚህም ላይ 68 ሰዎች ላይ ክስ መስርተናል። 68ቶቹም ተይዞ ያሉ ናቸው። የተወሰኑ በሌሉበት መከሰስ የነበረባቸው ነገር ግን በሌሉበት ስንከስ ቢያንስ እስካያት ስሞች መለየት አለባቸው። ስም ሙሉ ስም አይደንቲፋይ መደረግ አለበት። እነዛ ያልተለዩባቸውና ምርመራዎቹ የሚቀጥልባቸው ሁኔታ ነው የሚኖረው። እነሱም አንዱን በአንዱ ላይ በማነሳሳት በተነሳሳው ድርጊት ውስጥ ተሳታፊ በመሆን በወንጀል ሕጉ አንቀጽ 240 ንዑስ ቁጥር 3 እንዲሁም ደግሞ የግድያ የውምድና የግድያ ሙከራ በመፈጸም ተጠርጥረው የታሰሩ ናቸው።
በዚያን ወቅት በቡራዩ 37 ሰዎች፣ በአዲስ አበባ ደግሞ 28 ሰዎች መገደላቸውን፣ ሁለቱ ደግሞ ከየት እንደሆኑ እንዳልተለየም ጠቅሰዋል። በቁጥጥር ስር ከዋሉት መካከል የሐሰት መረጃ ያሰራጩ ሁለት ግለሰቦች እንደሚገኙባቸውም አቶ ፈቃዱ በዚሁ መግለጫ ተናግረዋል።
ጉዳዩን በጣም ማነሳሳት የሚፈልጉ ሁለት ተጠርጣሪዎችም አይደንቲፋይ ተደርገዋል። ማለት ከሆነ በኋላ ለምሳሌ በመገናኛ ብዙሃን ጭምር የስድስት ዓመት ልጅ ስትደፈር በቡድን አይቻለሁ ስትል የነበረች ሴት የስድስት ዓመት ልጅ ሴት ልጅ የሌላት ድርጊቱም ስለመፈጸሙ ምንም ነገር የማታውቀው ነገር ግን ራሷም ፍርድ ቤትም ቀርባ የእምነት ቃሏ ስትሰጥ ሊሆን የሚችል ፋክት ስለሆነ ተደፍራ አይቻል ጅብል ጉዳዩ ሊቢስ ይችላል ብዬ በማሰብ ነው። ይቅርታ ይደረግልኝ የሚል ድርጊት ጭምር ውስጥ የገባችበትና ተለይታ የሐሰት ወሬ በማውራት ህዝቡን በማነሳሳት የተከሰሰቻለች። እንዲሁ ሂደት ላይ ያለ መጨረሻ ውሳኔ የምንሰጥበት የእህቴ ጡት ተቆርጧል ያለ ወጣት እህቱ በወቅቱ በዛም ያልነበረች 40 ምንጭ የነበረች ነገር ግን መጨረሻ ላይ አንተ ጥሩ ተናጋሪ ስለሆንክ ይሄን ነገር ብትናገር የተወሰኑ ሰዎችን ማነሳሳት ትችላለህ ብሎ ስለገፋፉኝ እዚህ ድርጊት ውስጥ ገብቻለሁ ብሎ የተናገረበትና በምርመራ ይሄ ድርጊት ያልተፈጸመ መሆኑ መጨረሻ ላይ የውሸት ወሬ መሆኑ የተረጋገጠባቸው ምርመራዎች የነበሩ መሆኑን ለማንሳት ነው።
የፌደራል ጠቅላይ አቃቤ ህግ በትናንትናው መግለጫ በአገሪቱ ሌሎች አካባቢዎች በተከሰቱ ግጭቶች ላይ ያደረገውን ምርመራ ውጤትም ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ምዕራብ ኢትዮጵያ ይወስደናል። በነቀምቴ ጊምቢና ሆሮ ጉዱሩ ወለጋ ሰዎች በኮማንድ ፖስት ወይም ማዘዣ ማዕከሉ ቁጥጥር ስር ውለዋል ይላል። ቁጥጥር ስር የዋሉ ግለሰቦች ቤተሰቦች እንደሚሉት ከሆነም ሰዎቹ በቁጥጥር ስር የዋሉት ከኦነግ ጋር ተያያዥነት ወይም ግንኙነት አላቸው ተብሎ በመጠርጠሩ ነው። የአካባቢው የጠቅላይ አዛዥ በበኩሉ ከአባ ቶርቤ ውጪ ማንንም አልያዝንም ብሏል። ናኮር መልካ ከነቀምት ዝርዝሩን ይዟል።
በነቀምቴ ከተማ ሰዎች በቁጥጥር ስር እየዋሉ እንደሚገኙ የሚናገረው የከተማው ነዋሪ ጓደኞቹም ቁጥጥር ስር የዋሉት በመከላከያ ሰራዊት ነው ይላል። ምክንያቱ በውል እንዳልተገለጸ የሚናገረው ግለሰቡ ከስራቸው ሲወጡ ቁጥጥር ስር እንደዋሉ ገልጿል።
ከበና ታሪኩ፣ ለገሰ ቤቱ፣ ኢዶሳ ጌታቸው፣ ለሚ ነመደሙ
ቀበና ታሪኩ፣ ለገሰ ቤቱ፣ ኢዶሳ ጌታቸውና ለሚ የሚባሉ ግለሰቦች አንድ ቦታ ላይ ነው በመንግስት ቁጥጥር ስር የዋሉት። አሁን የነቀምቴ ቤተ መንግስት ውስጥ ነው ታስረው የሚገኙት። በሁለት 3F መኪናዎች ናቸው መጥተው የወሰዷቸው። ከተያዙ ወዲህ አንድም የቤተሰብ አባል አላናገራቸውም።
ከሆሮ ጉዱሩ ወለጋ ጅማ ገነቲ ወረዳ ታላቅ ወንድሙና ሌሎችም ሰዎች የዛሬ ሳምንት ከሰዓት በመከላከያ ሰራዊት ቁጥጥር ስር ውለው ወደ ነቀምቴ መወሰዳቸውን የገለጸው ቴዲ የተባለ ግለሰብ ሰዎቹ ስራ ላይ እንዳሉ ነው የተያዙት ብሏል። ታላቅ ወንድሙ በወቅቱ የግብርና ምርቱን እየሰበሰበ እንደነበርም ነው የገለጸው። አያያዛቸውን በተመለከተ የያዛቸው አካል ትኩረት ማድረግ እንዳለበትም ጠቁሟል።
ምርታቸውን በመሰብሰብ ላይ እያሉ ነው ቁጥጥር ስር የዋሉት። የያዟቸውም የመከላከያ ሰራዊት አባላት ናቸው። ምክንያቱ ደግሞ ኦነግ ያለበትን ቦታ አሳዩን የሚል ሲሆን እነዚህ ሰዎች ግን ስለ ጉዳዩ የማያውቁ አርሶ አደሮች ናቸው።
በጊምቢ ከተማም አባገዳ ግርማ ትናንት 4 ሰዓት ገደማ በመንግስት ታጣቂ በቁጥጥር ስር እንደዋሉ ልጃቸው ለቪኦኤ ተናግሯል። ልጆች ለምን ትምህርት ቤት እንዲሄዱ አታደርጉምና ቄሮን ለምን ታደራጃላችሁ የሚል ውንጀላዎችም እንደቀረቡባቸው የሚናገረው ልጃቸው በአሁኑ ጊዜ ቤተሰብም ሊያገኛቸው አልቻለም ይላል።
ኮማንድ ፖስቱ ባለፈው ማክሰኞ ዕለት ስብሰባ ጠርቷቸው ከጠላት ጋር ግንኙነት አላችሁ እንዳላቸው ነግረውናል። ከዚያም ተማሪዎችን ለምን ትምህርት ትከለክላላችሁ አሏቸው።
አቶ መሐመድ ከድር ባለፈው ሳምንት ከቤት ወጥተው መንገድ ላይ በመንግስት አጣቂዎች እንደተያዙ ገልጸው ምክንያት ተብሎ የቀረበባቸው በከተማው የሚንቀሳቀሰው ሰላምን የሚያውክ ቡድን ታደራጃለ በሚል ነው ይላሉ። እሳቸው በነበሩበት ማቆያ ቦታ 6 ሰዎች እንደነበሩ ገልጸው 3ቱ በዋስ መለቀቃቸውንም ነግረውናል።
ቀጥ ብለ ወደፊት ሂድ አሉኝ። እንደምፈለግ ነግረውኝ ቁጥጥር ስር ካዋሉኝ በኋላ 2 ቀን አቆይተው ያለዋስ ለቀቁኝ።
የጊምቢ ከተማ ኮማንድ ፖስት አዛዥ ኮሎኔል እልሁ ስለ ሰዎች መታሰር ምንም እንደማያውቁ ተናግረዋል። ኮማንድ ፖስቱ በአካባቢው የሰራው ስላለ ስራ ተጨማሪ መረጃ ለመስጠትም ፈቃደኛ ሳይሆኑ ቀርተዋል። የነቀምቴ አካባቢ ኮማንድ ፖስት አዛዥ ሌተናል ጀነራል አሰፋ በበኩላቸው የታሰሩት ለምን እንደታሰሩ ያውቃሉ ብለዋል። ቁጥጥር ስር ስለዋሉ ሰዎች ብዛትና ተያያዥ መረጃዎችን ከመስጠት ግን ተቆጥበዋል።
ችግር የለውም። እኛ በደዳም አጠቃላይ የላይ ስራም ስለሆነ ይህ እኛም አይደለም።
በሌላ በኩል ትናንት ኮማንድ ፖስት ባወጣው መግለጫ በኦሮሚያና ቤኒሻንጉል ክልሎች እየተስተዋለ ያለውን የጸጥታ ችግር ፖለቲካዊ መፍትሄ ለመስጠትና ግጭቶችን በህገ መንግስታዊ አግባብ ለመፍታት ጥረት እያደረገ እንደሚገኝ ገልጿል። እንደ መግለጫው ከሆነ ለውጡን የማይደግፉ ኃይሎች በምዕራብ ምስራቅ ሆሮ ጉድሩና ቄለም ወለጋ እንዲሁም በቡኖ በደሌና ኢሉ አባቦር ዞኖች ሰላማዊ እንቅስቃሴዎችን በመገደብ ዲሞክራሲያዊና ሰብአዊ መብቶችን ማፈናቸውን ገልጿል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
ለዘገባው እናመሰግናለን ሙርጌታን። የኢትዮጵያ የሰላም ሚኒስትር በሐዋሳ ከተማ በነበረው የክልሉ ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ልዩነቶችንና ብዝሃነትን ስለማናሰናግድ ሰላማችንን እያጣን ነው ማለታቸው ተገለጠ። የደቡብ ኢትዮጵያ ሕዝብ ዲሞክራሲያዊ ንቅናቄ የሕዝብን ጥቅም የሚያስከብርበት ቁመና ላይ ይደርሳል እንጂ እንደሚባለው አይፈርስም ብለዋል። ድርጅቱ የአደረጃጀትና የማንነት ጥያቄዎችን ሕዝቦች ተወያይተው ስለ ራሳቸው እንዲወስኑ ያመቻቻል እንጂ ያለ ሕዝብ ፍላጎት ውሳኔ እንደማያስተላልፍም ተናግረዋል። የክልሉ ርዕሰ መስተዳድር በበኩላቸው በክልሉ ዘላቂ ሰላም ለማረጋገጥ የዲሞክራሲያዊ ባህል ማሳደግና ፍትሐዊ ተጠቃሚነትን ማረጋገጥ ያስፈልጋል ብለዋል። ዮናታን ዘብዴዎስ ዘገባ ልኳል።
ከክልሉ የተለያዩ አካባቢዎች የተውጣጡ ወጣቶች በሰላምና አገር ግንባታ ሂደት ዙሪያ በሐዋሳ ከተማ መክረዋል። በዚህ ጉባኤም ወጣቶች አገሪቱና ክልሉን የተመለከቱ ውይይት በቡድንና በወል አድርገዋል። የውይይቱ ማጠንጠኛም በሰላምና በአገር ግንባታ ሂደት ውስጥ የወጣቶች ሚና ምንድን ነው የሚል ነበር። ከውይይቱ በኋላም ወጣቶች በማጠቃለያ መርሃ ግብሩ ላይ በቡድን የተወያዩባቸውን ጉዳዮች ሪፖርት በጽሑፍ አቅርበዋል። በሪፖርታቸውም የተለያዩ ጥያቄዎችንም ለሰላም ሚኒስትር ለወይዘሮ መፈሪያት ካሚልና ለክልሉ ርዕሰ መስተዳደር ለአቶ ሚሊዮን ማቶስ አቅርበዋል። የክልሉ ርዕሰ መስተዳደር አቶ ሚሊዮን ማቶስ በክልሉ ዘላቂ ሰላም ለማረጋገጥ ሲባል እኩል ተጠቃሚነት ይረጋገጣል ብለዋል።
የምንፈልገው ሰላም በራሱ የሚረጋገጥ አይደለም፣ በዴሞክራሲያችን ላይ ጥገኛ መሆኑን የማይቀር ነው። በልማት ፍጥነታችንና በልማት ፍትሐዊ ግጭታችን ላይ ጥገኛ መሆኑ ስለማይቀር ሰላማችን ከዚህ አንጻር ለሰላማችን ያለውን ፋይዳ በሚገባ በመገንዘብ ልማታችንን በዚህ ደረጃ ማጎልበት የሚገባ ነው። ይሄ ወጣቱን በብቃት በማሳተፍ ጭምር ሊፈጸም የሚችል ነው። ብዙ ጊዜ ይህን በሚያነሳበት ጊዜ የትኛውን አስተሳሰብና ጥያቄ ሰላማዊ በሆነ መልኩ በሰለጠነ መልኩ የመነሳት መብትን ደግሞ ማክበር ይገባናል ማለት ነው። ጥያቄዎችን በማፈን አሳስቦችን በማፈን የትም መድረስ እንደማንችል የባለፈው ጉዟችን አረጋግጠዋል።
ደኢህዴን አገራዊ ለውጡን አልተቀበለውም ለተባለው ጥያቄም ለውጥ ራሱ ምንድን ነው ስሉ ጥያቄን በጥያቄ መልሷል። የአርማና የስም ለውጥ እንጂ የፕሮግራም ለውጥ ያደረገ የኢህአዴግ ድርጅት የለም ነው ያሉትም።
አገራዊ ለውጡን በመመለከት ክራክር ያስፈልጋል። በድፍኑ ለውጥ የሚባል ነገር ብቻ ነው። ስለዚህ ደኢህዴን በውሱም አገራዊ ለውጡ ከሀገሪቱ ህዝቦች ፍላጎት አንጻር ለውጥ መምጣት አለበት የብል በድርጅት ደረጃ ማቋም ይዘው
በቴሌቪዥን ቀርቦ የሰጡት መግለጫ ዜጎች በከተማ ውስጥ በነጻነት እንዳይንቀሳቀሱ አድርጓል በማለት ለተነሳላቸው ማሳብም አቶ ሚሊዮን ይህንን ብለዋል።
በግልጽ ለማንሳት የሚፈልገው የሰጠሁት መግለጫ በነጻነት መንቀሳቀስን የሚያግድ ነው የሚል ሀሳብ ነው። ድርጅቱ የወሰናቸውን የያዛቸውን በድርጅቱ ጉባኤ ላይ የተያዙ አቋሞችን ነው ለማብራራት የሞከርኩት።
የፌዴሪ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ሐዋሳ ከተማ በነበረው በዚህ የክልሉ ወጣቶች የሰላምና የአገር ግንባታ ኮንፈረንስ ላይ በሰላም ጉዳይ ዙሪያ ከወጣቶች ጋር መነጋገር ያስፈለገበትን ዓላማ ገልጸዋል።
ወጣትነት ውስጥ ያለውን ጉልበት አላግባብ ለመጠቀም በሚያደርገው ጥረት የመጨረሻ ተጎጂ ወጣት ነው። በአግባቡ ደግሞ የሚደረግ ጥረት የመጀመሪያ ተጠቃሚ የሚያደርገው ወጣቱ ነው። ማረጋገጥ የምንፈልገው የመጀመሪያውን እንጂ የመጨረሻውን አይደለም።
ወይዘሮ መፈሪያት በዚህ ወቅት ተፈጥሮን ስለምንረብሽ ሰላማችን አጠና ነው ያሉትም። ተፈጥሮ ብሎ የገለጹት የሰዎችን የአፈጣጠር ልዩነትና ብዛነትን ያካትታል። ስለዚህ ማሉ የሰላም ሚኒስትሯ፣ ስለዚህ መኮንን ያለበት ብዛነትን አለማስተናገድ እንጂ ብዛነት አይደለም።
ምድር ወይም ዓለም ልሙጥ ትሁን ቢባል ሁሉም ሰው መልኩ ጥቁር፣ ሁሉም ሰው መልኩ ቀይ፣ የሁሉ ሰው ድምፅ በጣም ወፍራም ቢሆን መደማመጥ ይቻላል? አይቻልም። እያንዳንዱ ነገር የራሱ ኮንትራስት አለ። እነዚህ ያለ ምክንያት የሆኑ አይደሉም። አንድ አይነት ወጥ የሚባል ብሔረሰብ እንዳይኖር በመሀል ምን አለ? ጎሳ። ጎሳ አይደለም ችግሩ፣ ጎሰኝነት ሲኖር ነው ችግር የሚሆነው። እኔ አንድ ልጅ ማሟያ ነኝ ብሎ ከማሰብ ይልቅ ከኔ ወዲያ ላሳር ማለት ሲጀምር ነው ችግር የሚሆነው።
ሰላም ከሁሉም ግለሰቦች የሚጠበቅ እንደሆነ ተናግረው አካላዊና መዋቅራዊ ግጭቶች መኖራቸውን ገልጸው ለይተን ማስቆም አለብን ብለዋል። አስተዳደራዊ ጉዳዮችን በተመለከተም ህዝቡ ራሱ እንዲወስን ማድረግ አለብን ነው ያሉትም። የመንግስት ኃላፊነትም ጉዳዮችን ለህዝብ ማቅረብ ብቻ እንደሆነ ገልጿል ወይዘሮ ሞፈሬት። ሁላችንም የተመዘዝነው ከሉሲ ነው፣ ማናችንም ከማናችን መለያየት አይቻልም ሲሉም ተደምጧል። ፍሬያችን እንጂ ዘራችን አንድ ነው ብሏል።
አንዳችን ያለ አንዳችን አናምርም፣ አንዳችን ያለ አንዳችን ሙሉ አይደለንም። አንዳችንም አንዳችን ውስጥ ነው ያለነው። ማንም ፈልቅቆ አውጥቶ ይችላል።
የወጣቶችን ተጠቃሚነት በተመለከተ ለተነሳው ጥያቄም ያለውን ክፍተት ፈትሽን እናስተካክላለን በማለት ተናግሯል። የሰላም ሚኒስትር ፍቅር ያስቀድም እንጂ የካሮትና ስቲክ ታክቲክም አለው ያሉት የሰላም ሚኒስትሯ ግን ፍቅር አሻፈረኝ ላለው የገብራይነትን የማስከበሩን ተግባር አጠናክረን እንቀጥላለን ነው ያሉትም።
ቅድሚያ ለመቻቻል አሻፈረኝ የሚል ሲኖር ደግሞ ፖሊሱም ሌላው ከስር ስለሆነ
ታጥቀው ጥቃት የሚያደርሱ አካላትን መንግስት ያጸዳ መሆኑን ተናግረው ይቀጥላልን ብሏል።
ምንም በህዝብ የሚደረግ ድርድር የለንም አሁን ማወቅ ያለባቸው። አንዳንድ ቦታ ጊዜ የወሰደበት የራሱ ምክንያት ስላለው ነው። የደረሰውን ጉዳት እንገነዘባለን።
የደህደን የጣፈንታ መፍረስ ነው ተብሎ ለተነሳው ጥያቄ በድመትና በመንታ ወላድናት መስለው መልሷል ወይዘሮ መፈየት።
ድመት 9 ነፍስ አላት ይባላል። አንዱ ሞተ ሲባል አንዱ ይቀጥላል፣ አንዱ ሞተ ሲባል አንዱ ይቀጥላል። አትሞትም ድመት፣ ቶሎ አትሞትም። የተፈጥሮ ቀና ደርሶ ካልሆነ በቀር ተደብድባ ተቀጥቃ ነፍሷ አይወጣም። ደህደንም በ9ኛው ነፍስ አገግሞ እንደገና የህዝቦችን ጥቅም ሊያስጠብቅ በሚችል ቁመና ላይ ይሆናል እንጂ ይሄ አይፈርስ። አሁን ያለንበትን ጊዜ ግን የምንረዳው እንደ የመንታ እናት ነው። ሁሉም ህጻናት በአንድ ጊዜ ነው የሚጠይቋትን የሚጠይቁት። አሁን ይሄን ያለበት ሲትዌሽን የመንታ እናትነት ካልሆነ በቀር እናት ልጆቿን ተንከባክባ ስታሳድግ ሶስቱን አተታይ ሰው ሲሆኑ ግን የእርካታ ምንጭ ናቸው።
በሳቸው ንግግር የተቋጨው ክልል አቀፍ የሰላምና የአገር ግንባታ መድረክ በታችኛው መዋቅር ይቀጥላል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። እዚህ አጋጣሚ ቀደም ያለውን ምስጋና ከሙልጌታ ላይ አንስቼ ለናኮር
መልካ ትሰጣለ። የናኮር መልካ ሲወጣ ነበረ ሙልጌታን ያስታወስከው። ቀጥላል።
በኮንጎ ዲሞክራሲያዊ ሪፐብሊክ የተካሄደውን ምርጫ በታዛቢነት የተከታተሉት የደቡብ አፍሪካ የልማት ማህበረሰብ ተወካዮች የእሁዱ ፕሬዚዳንታዊ ምርጫ በአንጻራዊ መልክ በጥሩ ሁኔታ ተካሂደዋል ማለታቸውን አንድ የአገሪቱ ገዢ ፓርቲ ባለሥልጣን በበጎ ተቀብለውታል። ተቃዋሚ ፓርቲዎች ግን የምርጫው አካሄድ የድምፅ መጭበርበር በሰፊው ታይቶበታል፣ መዛባትም ነበረበት ሲሉ ይከሳሉ። የቪኦኤው ጄምስ ባቲ የፕሬዚዳንት ጆሴፍ ካቢላ ገዢ ፓርቲ ቃል አቀባይ የሆኑትን አንድሬ ኤላይን አቱንዱን አነጋግሮ ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርባለች።
የኮንጎ ዲሞክራሲያዊ ሪፑብሊክ የምርጫ ሂደትን የተከታተሉት የደቡባዊ አፍሪካ የልማት ማህበረሰብ ተወካዮች ትናንት ባወጡት መግለጫ የምርጫው ሂደት ተግዳሮቶች ቢኖሩበትም ምርጫው አብዛኛው የኮንጎ ሕዝብ የመምረጥ መብታቸውን እንዲጠቀሙ እድል ሰጥቷቸዋል ሲሉ አስገንዝበዋል። የሀገሪቱ ገዢ ፓርቲ ቃል አቀባይ አንድሬ ኤሌን አቱንዱ ታዲያ የሳዴክ መግለጫ መንግስት የሚያውቀውን ነገር ነው ያረጋገጠው ብለዋል።
ይህ መግለጫ ከእውነታው ጋር የተቀራረበ መሆኑን እናደንቃለን። ምክንያቱም አንድ ፖሊስ፣ አንድ የምርጫ ሰራተኛና ሁለት ዜጎች ያሉባቸው ሰዎች ከመገደላቸው በቀር ሌላ ከባድ ችግር አልተከሰተም። ስለሆነም ምርጫው በሚገባ የተካሄደ ነበር ለማለት እንችላለን።
የምርጫው ውጤት ሲገለጽ የገዢው ፓርቲ ተወዳዳሪ ሻዳሪ ካላሸነፉ ውጤቱን ትቀበላላችሁን ለሚለው ጥያቄ ጥያቄው እሱ አይደለም ብለዋል።
ጥያቄው የሚስተር ሻዳሪ ማሸነፍና አለማሸነፍ ወይም መቀበልና አለመቀበል አይመስለኝም። ጥያቄው ተቃዋሚው ተወዳዳሪ ለምን ሚስተር ሻዳሪ ካሸነፉ ውጤቱን አልቀበልም ይላሉ ነው። በምርጫው ውጤት ደስተኛ ካልሆንክ ጉዳዩን ወደ ህገ መንግስታዊ ችሎት ማቅረብ ነው እንጂ ለምን አልቀበልም ትላለህ?
መንግስት የኢንተርኔት አገልግሎትን የዘጋው ኢንተርኔት የተሳሳተ መረጃ በመንዛት አዲስ ወንጀል ስለሚያስከትል ነው በማለት ተከላክለዋል። የሬዲዮ ፍራንስ ኢንተርናሽናል ስርጭት በሀገሪቱ እንዳይሰማ መደረጉንም በተመሳሳይ ተገቢ ነው ብለዋል።
አድማጮች፣ ከመጽሔቱ የመጨረሻ ርዕስ ላይ ደርሰናል። ከአፍሪቃ ወዲህ ወደ ዩናይት ስቴትስም ይመልሰናል። ፕሬዚዳንት ዶናልድ ትራምፕ እና የዲሞክራቲክ ፓርቲው የምክር ቤት አመራር አባላት ትናንት ማምሻው ላይ በዋይት ሀውስ ቤተ መንግስት ተገናኝተው ላለፉት 12 ቀናት በከፊል የተዘጋውን የመንግስት መስሪያ ቤት ለመክፈት ከሚያስችል ስምምነት ሳይደርሱ ቀርተዋል ይላል በመንደርደሪያው። ሚስተር ትራምፕ የዩናይት ስቴትስ በደቡብ ከሜክሲኮ ጋር በምትዋሰንበት ድንበር ላይ ግንብ አጥር ለማሰሪያ የሚያስፈልገውን የ5 ቢሊዮን ዶላር እንዲፈቀድ መጠየቃቸውን አሁንም ቀጥለዋል። በዋይት ሀውስ የአሜሪካ ድምፅ ዘጋቢ ፓትሲ ውድ ኳስዋራ ተከታዩን ዘገባ አጠናቅራለች። ሰለሞን ክፍሌ ይዞ ቀርቧል።
የአሜሪካ ድንበር ጠባቂዎች ባለፈው ማክሰኞ ቲዋና ውስጥ ከሜክሲኮ ወደ ዩናይትድ ስቴትስ ለመግባት በሞከሩ ፍልሰተኞች ላይ አስለቃሽ ጋዝ ተኩሰዋል። ይህ የሆነው ዋሽንግተን ውስጥ ፕሬዚደንት ዶናልድ ትራምፕ የድንበር ግንብ ለማሰሪያ 5 ቢሊዮን ዶላር እንዲፈቀድላቸው ያቀረቡትን ጥያቄ አጠናክረው በቀጠሉበት ወቅት ነው። ሚስተር ትራምፕ ከአምስቱ ቢሊዮን ገሚሱ እንዲፈቀድ በራሳቸው ምክትል ፕሬዚደንት በማይክ ፔንስ የቀረበውን ሐሳብ እንኳ ውድቅ አድርገዋል።
እኛ የጠየቅነው 5.6 ቢሊዮን ዶላር ነው። የሆነ ሰው 2.5 ቢሊዮን ዶላር እያለ ነው። አይደለም፣ እየተነጋገርን ያለነው እኮ ስለ ብሔራዊ ጸጥታ ጉዳይ ነው።
ፕሬዚደንት ዶናልድ ትራምፕ ትላንት ከዲሞክራቲክና ሪፐብሊካን ፓርቲው ሕግ አርቃቂዎች ጋር በዋይት ሀውስ ቤተ መንግሥት ከፍተኛ ብሔራዊ የጸጥታ ጥበቃና ምስጢራዊ የወታደራዊ ዘመቻዎችን ለተመለከቱ ጉዳዮች ብቻ መወያያ በተያዘው ልዩ ክፍል ውስጥ ተገናኝተው በዝግ ተነጋግረዋል። በውይይታቸው ግን ከአጠቃላይ ስምምነት መድረስ አልቻሉም። የምክር ቤት አመራር አባላቱ ኮንግሬሱ መሪዎቹን ዛሬ ከመረጠ በኋላ ነገ አርብ እንደገና ተገናኝተው እንዲነጋገሩ ፕሬዚደንቱ ጋብዘዋል። ቀጣዩዋ አፈ ጉባኤ ዲሞክራቷ ናንሲ ፔሎሲ እንደሚሆኑ ይጠበቃል።
Our question to the president and to the Republicans is, why don't you accept what you have?
ለፕሬዝዳንቱና ለሪፐብሊካኑ የምናቀርበው ጥያቄ የመንግስቱን መስሪያ ቤቶች ለመክፈት ለምን እስካሁን ያደረጋችሁትን አትቀበሉምና በድንበር ጥበቃው ላይ ለመደራደር የሚያስፈልጉንን 30 ቀናት አንጠቀምም የሚል ነው።
ዲሞክራቶች ከዛሬ ታህሳስ 25 ቀን 2011 ዓ.ም ምረት ጀምሮ የተወካዮቹን ምክር ቤት ተቆጣጥረዋል። በዚህ ምክንያት ካለፈው መስከረም ጀምሮ የተዘጉ መስሪያ ቤቶችን መክፈት የሚያስችሉ ሌሎች ህጎችን ያሳልፋሉ። ህጎቹ ቢያልፉ እንኳ ደግሞ ሪፐብሊካኖቹ የሚቆጣጠሩት የህግ መወሰኛው ምክር ቤት የትራምፕ ድምፅን በድምፅ የመሻር ስልጣን ይጠብቃቸዋል ማለት ነው። ሁለተኛ ሳምንቱን በያዘው የመስሪያ ቤቶች መዘጋት ከ800,000 በላይ የመንግሥት ሠራተኞችን አለ ክፍያ እንዲሰሩ ወይም በየቤታቸው እንዲቆዩ አድርጓል።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ 22ና 25 ሜትር ባንዶች 22ና 25 እንዲሁም 31 ተጨምሯል 31 ሜትር ባንዶች የሚተላለፈውን ዝግጅታችን ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ዝግ ያልኩት ለምን ሊያስነጥሰኝ ስለ ቀጣ ስለ ሞከረ
ያዝ አደረገ። ታዲያ ለምን በሙዚቃ ፋታው ሰዓት
በዚህ ድምፅ ላዚምበት?
አድማጮች ሙዚቃው ጀምሯል። አዲሱም እረፍት ይወስዳል። በዚህ ሙዚቃ ድምፁ ሳያሳብቅ አልቀረም አዲሱ
ይመስለኛል። አዎ፣ ግን ለንባብ ጥሩ ነው። ጎርነን ያለ ድምፅ
ጥሩ ነው ይባላል። ልክ ነው። ፀሐዬ ዮሐንስ ነው ቀበና የሚለን
ኦፍ ቀበኔ ፋና Esa ishan kapana kapana rashwa kalai kan ko ko dil dila agozan tashagro tabale bulbula begamone kremt besahai damna kasin kasyamatan wantana kabana sham 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 kabana sham 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 kapana sham sham sikira sera to kafar sai bela kapana tadmin kabare skishula nenen penirara kamado and ne wenzache yasanai zaman yelejinate ishan kapanna masarate yemazana gaburaka kure yewanya hubstensis fahre shiro medane
አዲሱ ቀበና ፈታፈታ ያደረገ ዲያስምርት የነበረው ሁሉ ያስቆይ መስላል።
ግን ቀበና ጻሃይን ጠይቋል ሳገኘው ቀበና ወንዝ አለ እንዴ ለመዋኘት የሚያስችል? እኔ 4 ኪሎ ተማሪ ነኝ አቀዋለሁ 4 ኪሎ
መልሰም ይኖርብህ ነው መኖራ ነው ኑሩ ልታረጋግጥ ከጻሃይም ጋር ልትጫወት
እሄዳለሁ። እሺ
ግሩ አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ በሚቀጥለው ፕሮግራም እንጀምራለን። አንድ ዘገባ አለን ይተላከለን። በሐረሪ ክልል የሚገኙ ኮንዶሚኒየም ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች መወሰዳቸውን ይናገራሉ። ቅድሚያ ገንዘብ ከፍለው ቁልፋቸውን የተረከቧቸውና የውስጥ ግንባታም እያከናወኑባቸው ያሉባቸው ቤቶችን ሌሎች የማያውቋቸው ሰዎች ገብተው ሲያገቡ ቁጭ ብለው ያገኙቸዋል። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፋቸው ቤቶች ባልታወቁ ሰዎች መወሰዳቸውን ገልጦ ለመምህራን እየተገነቡ ያሉ ቤቶች ተሰብረው እንዲሁ በማይታወቁ ሰዎች ተወስደዋል ብሏል። በዚህ ሁኔታም 90 የሚደርሱ ቤቶች ማንነታቸው ባልታወቁ ሰዎች ተወስደዋል። ፖሊስ ቅሬታ እንደደረሰውና እያጣራም እንደሆነ ይናገራል። አዲስ ቸኮል ነው ዝርዝሩን ይላከልን።
ባህራር ከተማ ሐኪም ወረዳ ገልመሽራ በተባለ የመኖሪያ ሰፈር ከተገነቡ 600 ኮንዶሚኒየም ቤቶች ውስጥ ባለቤቶቻቸው መኖሪያ አልጀመሩባቸውና በውስጥ ግንባታ ላይ የሚገኙ 30 የሚደርሱ ኮንዶሚኒየም ቤቶች በር ተሰብሮ ማንነታቸው ያልታወቁ ሰዎች መኖር እንደጀመሩባቸው የቤቶቹ ባለቤቶች ለአሜሪካ ድምጽ ተናግረዋል። ቤቶቹ የተወሰዱባቸው ሰዎች በአንድ ላይ ሆነው አቤቱታ በማቅረብ ላይ መሆናቸውን ገልጸዋል። ከነዚህ ውስጥ የቤት ባለቤትነት ማረጋገጫ ሰነዳቸውን ካሳዩም በኋላ ስማቸውን ብንጠቅስ ችግር ሊገጥማቸው እንደሚችል በመስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ ተጠራጥረው ባገኙት ገንዘብ የገዙት ቤት በማያውቋቸው ሰዎች መወሰዱን ቪኦኤ ተናግረዋል።
እዛ ጋር መሽራ ላይ ያደስን ያለነው ማለት ጅብሰን ፊኒሺንግ ስራዎችን እየሰራን ባለንበት ወቅት ያው ማታ ዘግተን ነው የምንሄደው። ቀን ነው መተን የምናሰራው። በዚህ ባለንበት ሁኔታ በሩ ሰብረው መስዋዕት ሰብረውብን ውስጡ ገብተው እየኖሩ ነው ያሉት።
ባለቤቶቹ እንደሚናገሩት ቤቶቹን መውሰድ የተጀመረው ታህሳስ 5 ምሽት ነው። ማንነታቸው ያልታወቁ ወጣቶች የሁሉንም የኮንዶሚኒየም ቤቶች በር በማንኳኳት ነዋሪ ያለባቸውና የሌለባቸውን ከለዩ በኋላ በማግስቱ ነዋሪ የሌለባቸውን ቤቶች በር እየሰበሩ ያልታወቁ ነዋሪዎች ገብተው መኖር መጀመራቸውን ቅሬታ አቅራቢዎቹ ይገልጻሉ። ቤቶቻቸው እንዲለቁላቸው ሲጠይቁም ቤቶቹ ነፃ ናቸው ተብለን ከፍለንባቸው ነው የተረከብናቸው የሚል ምላሽ እንደሰጧቸው ይገልጻሉ። ገንዘብ ተቀብለው ለአዲስ ገቢዎቹ ቤቶቹን አስረክበዋል የተባሉ ሰዎች ማንነት ግን ማወቅ እንዳልቻሉ ነው የሚናገሩት። የተናገሩት። የኮንዶሚኒየም ቤቶችን ገንብቶ ለነዋሪዎች የሚያስተላልፈው የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም በበኩላቸው ከኮንዶሚኒየም ባለቤቶች ባሻገር ኤጀንሲያቸው እየገነባቸው የነበሩ ለመምህራን ሊተላለፉ የታሰቡ 60 ኮንዶሚኒየም ቤቶችም ተሰብረው ማንነታቸው ያልታወቁ ነዋሪዎች እየኖሩባቸው ነው ብለዋል።
በቅርብ ጊዜ ወዲህ ከጸጥታ መታወቂያ በተያያዘ እዛ አካባቢ በተለይ ምሽት ላይ ቤት እየሰበሩ ማንነታቸው የማይታወቁ ግለሰቦች ከየት እንደመጡ የማይታወቁ ግለሰቦች ቤት እየሰበሩ እንደሚገቡባቸው መተውኛ ጋር ቅሬታ እያቀረቡ ያሉ ሰዎች አሉ። እስካሁን ድረስም ጥቂት የማይባሉ ሰዎች እየመጡ ቅሬታቸውን እያቀረቡ ያሉበት ሁኔታ ነው ያለው። በእኛም በኩል ደግሞ 100 ቤት ካልናቸው ውስጥ 40ዎቹን አልተተላልፈን 60ዎቹ ግንባታቸውን ሙሉ በሙሉ ተጠናቀው ለኮንትራክተሩ ያላስረከበበት ሁኔታ ነበረ። እነሱም ተሰብረውብን የገቡበት ሁኔታ ነበሩ። እነሱ ቤቶችም ከሁለት ወር በፊት ለመምህራን በእጣ የተላለፈበትና መምህራን ከፍተኛ የነበረባቸውን የቤት ችግር ይፈታላቸዋል ብለን ያሰብንበት ሁኔታ ነበረ። እነዛን ቤቶች 60 ቤቶች ተሰብረው ገብተውበት ነው ያሉት።
የኮንዶሚኒየም ቤቶች ለባለድሎች የሚተላለፉት በር መቅጠምና ጅብሰም ወይም ቀለም መቀባት እንደመሳሰሉ የማጠናቀቂያ ስራቸው ሳይሰራ ነው። ውስን አቅም ያላቸው አንዳንድ ባለድሎችም ቤቱን ለገዙበት በየወሩ ከባንክ ከሚከፍሉት ክፍያ ባሻገር የቤት የማጠናቀቂያ ስራ የሚፈልገውን ገንዘብ በአንድ ማሟላት አይችሉም። በዚህ ምክንያት የተረከቧቸውን ቤቶች ቶሎ አጠናቀው መኖር እንዳልጀመሩ የሚናገሩት የቤቶቹ ዋጋ ከ191,000 እስከ 260,000 ድረስ ነው። ባለድሎቹ በመነሻነት ከ28,000 እስከ 12,000 ብር ከከፈሉ በኋላ በየወሩ ከደሞዛቸው ወይም ወራዊ ገቢያቸው ላይ ገንዘብ እየተቆረጠ ለባንክ ገቢ ያደርጋሉ። በአሁኑ ሰዓትም አብዛኞቹ እድለኞች ከ100,000 ብር በላይ የኮንዶሚኒየም ዕዳ መክፈላቸውን ይናገራሉ። በየወሩ ይህን እየከፈሉ በአማካይ ከ50,000 ብር ያላነሰ ወጪ የሚጠይቀውን የቤት በርና መስኮት የመቅጠምና ሌሎች የማጠናቀቂያ ስራዎችን በተደራቢነት ለመስራት አቅም የሌላቸው በርካቶች ናቸው። ቤቶቻቸው ተሰብረው የተወሰዱባቸው አብዛኞቹ ባለድሎችም እነኚህ ናቸው። የቤቶቻቸውን ግንባታ አጠናቀው ለሶስተኛ ወገን ያከራዩ የነበሩና ተከራይ የለቀቃቸው ቤቶችም መወሰዳቸውን ነዋሪዎች ይናገራሉ። የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም
አሁን እየተሰበረ ያለው ኢቭን ፊኒሽንግ እኛ ግንባታ ያው ስታንዳርድ አለ። ኮንዶሚኒየም የሚተላለፍበት ሙሉ በሙሉ ቀለም ተቀብቶ አይደለም እኛ የምናስተላልፈው። ቀሪም ባለቤቱ ራሱ ገንብቶ የሚያስተላልፍበት ይሄ ከረጅም ጊዜ እየተሰራበት ያለና ሁሉም ሀረር ላይ ያሉ ኮንዶሚኒየሞች በዛ መልኩ ነው የተላለፉት። ሌላ ቦታም አዲስ አበባ ላይም እየተደረገ ባለው ስታንዳርድ መሰረት የፊኒሽንግ ስራውን ራሱ ባለቤትየው በሚፈልገው ምርጫ ቀለሙን በሚፈልገው የጂፕሰም ስራውን ከፈለገ በርም ራሱ አቅሙ በሚፈቅደው መሰረት ቤቶቹን እንዲያጠናቀቅ የማጠናቀቂያ ስራዎች ለባለቤቱ የሚተውበት ሁኔታ ነው ያለው። አንዳንዶቹ በአቅም ምክንያት ቤታቸውን ቶሎ አጠናቀው ያልገቡበት ሁኔታ ይኖራል። አንዳንዶቹ ደግሞ በግል ችግር ምክንያት በህግ የተያዙ ኬዞች ከትዳር ጋር የተያዙ ሊሆን ይችላል። ኢቨን የሞቱ ግለሰቦችም እንዳሉ መረጃዎች አለን።
የኮንዶሚኒየም ባለቤቶችና የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ድርጊቱን ለፖሊስ አሳውቀው ምላሹን እየተጠባበቁ መሆናቸውን ተናግረዋል። የክልሉ ፖሊስ በጉዳዩ ላይ ምላሻቸው እንዲሰጡን ያደረግነው ተደጋጋሚ ጥረት አልተሳካም። የሀረሪ ክልል በሀረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ጥምረት የሚተዳደር ሲሆን ክልሉ በርካታ ቅሬታዎች የሚቀርቡበት ነው። ሀብሊ ከወር በፊት የክልሉን ርዕሰ መስተዳደር የቀየረ ሲሆን ኦዴፓ ደግሞ የክልሉ ምክትል ርዕሰ መስተዳደርና የፍትህና ጸጥታ ቢሮ ኃላፊን ጨምሮ ቁልፍ አመራሮችን ከሁለት ዓመት በፊት ቀይሯል። አሁን የክልሉ ነዋሪዎች እነኚህ የተቀየሩ አዳዲስ አመራሮች ለውጥ ያመጡ ከሆነ እየተጠባበቁ መሆናቸውን ይናገራሉ። አዲሱ የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍም አስተዳደራቸው በአጠቃላይ የክልሉ ነዋሪዎችን ቅሬታ እያጠና እንደሆነና በቅርቡ ተጨባጭ ስራዎችን ሰርተው ለውጥ እንደሚያመጡ፣ አሁን ግን ከአዲስነታቸው አንጻር ዝርዝር አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ሀረር።
አዲሱን ዘጋቢያችንን የሀረሩን አዲስ ቸኮልንም እንዲሁ እናመሰግናለን። አዲሱ፣ ይሄ ነገር ለድራማ ቀረበብኝ ይቻላል? እንደዚህም
በጣም ነገሩ አሳዛኝ ነው። እንደው ከፍለህ ከመንግስት ገንዘብ ተበድረህ እየሰራ ያለውን ቤት የቀሪውን ስራ ለመጨረስ ነገ ስትመጣ ሌላ ሰው ጉብ ብሎ ሲጠብቅ፣
ደግሞ የአካባቢው መንግስት ባለስልጣናትም ትክክል መሆኑን ማረጋገጣቸው እንግዲህ ጉዳዩን በተከታታይ የሚኖሩ እንከታተላለን። አሁን ወደ ምዕራብ ኢትዮጵያ እንሻገራለን። የኢትዮጵያን የተለያዩ ጫፎች የሚያዳርሱ ከስፍራው የሚደርሱ ትኩስ ዜናዎች በአዳዲሶቹ ዘጋቢዎቻችን እየደረሱ ነው። በአማራ ክልል የዳኞች ሙያ ማህበር ተቋቋሚ ይላል ተከታዩም። በክልልም ሆነ በአገር አቀፍ ደረጃ በዳኝነት የሙያ ዘርፍ የመጀመሪያው ማህበር ነው ተብሏል። ከመንግስት ጣልቃ ገብነት ነጻና ገለልተኛ የሆነ የዳኝነት ስልጣን እንዳይኖር ሲደረግ የነበረውን የፍትህ ስርዓት ያስተካክላል የሚል ሀሳብም ቀርቦበታል። የተቋቋመው የዳኞች ሙያ ማህበርም 15 የስራ አስፈጻሚ አባላትን በመምረጥ ተጠናቋል ትንናለች የአካባቢው ዘጋቢያችን አስቴር ምስጋናው።
ነጻ የዳኞች የሙያ ማህበር ለጠንካራ የፍትህ ስርዓት በሚል መሪ ቃል የአማራ ዳኞች የሙያ ማህበር ተቋቁሟል። ማህበሩ በክልልም ሆነ በሀገር አቀፍ ደረጃ የመጀመሪያው የዳኞች የሙያ ማህበር እንደሆነ ተነግሯል። በዳኞች ስልጣን ላይ ከፍተኛ የሆነ የመንግስት ጫና በመኖሩ ዳኞች ነጻና ገለልተኛ እንዳይሆኑ፣ የህግ የበላይነት እንዳይረጋገጥ፣ ዲሞክራሲ እንዳያብብ፣ በፍትህ ተቋማቱ ብልሹ አሰራር እንዲነግስና ለሙያ ስነ ምግባሩ የሚገዛ ዳኛ እንዳይፈጠር እንቅፋት ሆኖ ቆይቷል ይላሉ የማህበሩ ጊዜያዊ ሰብሳቢና የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳኛ አቶ አያሌው ነብዩ።
በበጀታቸው ላይ በሚመሩት ላይ ገለልተኛ ሆኖ አለመምራታቸው ፍርድ ቤቶች በአንድ የሚሆን በሌላ መንገድ በአስፈጻሚው ተጽዕኖ ስር እንዲገቡ አድርጓቸዋል። ማንኛውም ህግ የሚወጣው የህዝብን ጥቅም በሚያስከብር የህዝብ አመኔታ እንዲኖር የህግ የበላይነት እንዲከበር ተብሎ የሚወጣውን ህግ የህዝብ ጥቅም የሚባል የግለሰብም ቢሆን የዛን ሰው ተጽዕኖ ለመሸሽ ብቻ የሚወሰኑ በህዝብ ጥቅም ሽፋን ይመጣል። ይሄ ነው። ይሄ ደግሞ ምን አደረገው? በግለሰብ ደረጃ ላይ ተጽዕኖ እንዲያደርጋል። ሌላው የደረጃ እድገት አሁን ከወረዳ ፍርድ ቤት ወደ ከፍተኛ ፍርድ ቤት፣ ከከፍተኛ ፍርድ ቤት ወደ ጠቅላይ ፍርድ ቤት የሚሄዱበት የደረጃ እድገት ወይም ወደ ከፍተኛ ፍርድ ቤት እንዳላልፍ ወይም ወደ ጠቅላይ ፍርድ ቤት እንዳልሄድ የአስፈጻሚው ተጽዕኖ በዚህ አይነት አስተያየት የሰጥብኝን አቀራለሁ በሚል ምክንያት እነሱን ሳያስገይም የሚወስኑባቸው ሁኔታዎች አሉ። አንድ አስፈጻሚ ሲታሰር መጫጫ ይኖራል። ሁለተኛ የፍትህ ስርዓት ማሻሻያና የመልካም አስተዳደር ኮማንድ ፖስት የሚባለው ነገር በተያዙ መዝገቦች ላይም ጣልቃ ገብቶ ያው መጀመሪያ ሲጀመር የሚባል አይ በዚህ ጉዳይ ላይ በእርግጥ የፍርድ ቤት ውሳኔ ሆኖ እያለ ግን ለምን እንዲሆነ ተብሎ በይዘት ደረጃ ወደዛ የሚገባበት አለ። ይህንን በኃላፊዎቹም በጠቅላይ ፍርድ ቤትም በከፍተኛ ፍርድ ቤትም በዳኞቹም በኃላፊዎቹም አሁን ይህን አይነት ነገር አታንሱ የሚል በጣም ገፊ የሆነ ምክንያትም እያመጡ ነው። አሁን ፍርድ ቤቶች ዳኞች ወደ አንድ የሚመጡበት ማህበርን ስናቆም የሚሰባሰብበት
አቶ ምስጋናው ተስፋዬ የማህበሩ ጊዜያዊ ሰብሳቢና የምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ዳኛ ናቸው። የማህበሩ መቋቋም በጥናት ላይ የተመሰረቱ ህጎች እንዲወጡና የወጡትንም ህጎች እንዲሻሻሉ ግፊት ለማድረግ የሙያ ማህበሩ ያገለግላል ይላሉ።
የመጀመሪያው ዳኞች እንደ ዳኛ ነጻነታቸውን በተመለከተ ይሰራል በዋናነት። ከዛ በተጨማሪ ደግሞ የህዝብ ተጠቃሚነት ነው። የህዝብ ተጠቃሚነት ሊመጣ የሚችለው አንደኛ ህጎች ከመውጣታቸው ጀምሮ ተጽዕኖ መፍጠር በሚችል መልኩ ጥናቶች በጥናት ላይ የተመሰረተ አስተያየቶችን እንሰጣለን ለህግ አውጪው አካል። ከዛ በተጨማሪ የወጡ ህጎች ራሱ ትክክለኛ ዳኛው ነጻ ሆኖ እንደ ተቋም ነጻ ሆኖ ግለሰባዊ ነጻነት ብቻ ሳይሆን የተቋም ነጻነት አለ። ተቋማዊ ነጻነት ከፋይናንስ ከተለያዩ ነገሮች ሊሆን ይችላል። ስለዚህ ያን መዋቅራዊ ነጻነት እንዲሁም የዳኛው ግላዊ ነጻነት በአሟላ መልኩ ህጎች ወደ ተግባር እንዲገቡ ከህግና ከህግ ብቻ ተነስቶ ማስረጃና ህግን መሰረት አድርጎ ዳኛው እንዲወስን ማስቻል ሌላኛው ነው። ከዛ በተጨማሪ ለመንግስት መዋቅሩ ራሱ ጠቅላይ ፍርድ ቤቱ በኩል የተለያዩ እንትኖች አሉ። የዳኞች አስተዳደር ጉባኤ ያለ እሱ የሚሰራውን ስራ ማሳለጥ ነው። ጠቅላይ ፍርድ ቤቱ እንደ ጠቅላይ ፍርድ ቤት የሚሰራውን ስራ ደግሞ የተለያዩ አስተያየቶችን በዳኞች ስነ ምግባርም በአጠቃላይ በፍርድ ቤቶች መሻሻል ያለባቸው የምንላቸውን ነገሮች ሁሉ ከቅርብ ሆኖ አስተያየት በመስጠት በአንድ ድምጽ ይህን አስተዋጽኦ ለማድረግ ነው።
አቶ ተስፋዬ ያያይዘው ማህበሩ ጠንካራ የፍትህ ስርዓት እና ተቋም እንዲመሰረት የሚተጋ ሲሆን በክልል ደረጃ ታጥሮ የሚቀመጥ ሳይሆን በሀገር አቀፍ ደረጃ ያሉ ሙያተኞችን የሚያሰባስብ ነው። ጠንካራነቱ ደግሞ በህዝብ ዘንድ አመኔታ ያጣን የምርጫ ሂደትን እስከ መሰረዝ ድረስ ስልጣን ይኖረዋል ይላሉ።
እንደ አጠቃላይ እንደ ደቡብ አፍሪካ፣ እንደ ኬንያ፣ እንደ አሜሪካ ትልቁን የፕሬዝዳንቱ ደረጃ የተወሰኑ የምርጫ እንትኖችን ሁሉ አግባብ አይደሉም ብሎ ለመሰረዝ የሚያስችል ኃይለኛ ጠንካራ የሆነ የተቋም መገንባት ነው እኛ አላማችን። ማለት
የተቋቋመው የዳኞች የሙያ ማህበር 15 የስራ አስፈጻሚ አባላትን በመምረጥ ተጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ከባህር ዳር ላደረሰችን ዘገባዋ እናመሰግናለን። አድማጮች፣ አሁን ደግሞ ወደ ተከታዩ የውይይት ክፍለ ጊዜ እንሻገር።
ወደ መቀሌ። በኢትዮጵያና ኤርትራ መካከል የሰላም ስምምነት ተጀምሯል የሚል እምነት የለኝም። በሁለቱ መሪዎች መካከል ግንኙነት አለ፣ በሁለቱ አገሮች መካከል ግን ግንኙነት አለ የሚል እምነት የለኝም ይላሉ። ንግግርና ድርድር ካልተጀመረ አስከፊ ሁኔታ ይከሰታል የሚሉት የህወሓት የኢህአዴግ ነባር አባል አቶ ስብሐት ነጋ፣ በሌላ በኩል በኢትዮጵያና ኤርትራ መካከል የተጀመረው የሰላም ግንኙነት ኢትዮጵያ ከሌሎች አገሮች ጋር የሚኖራትን ፖሊሲ አልለወጠም፣ ስምምነቱ ሁለቱም አገሮች ከነበሩበት የሰላም እጦት ወጥተው ተደምረው በፍቅር መስራት የሚችሉበት ሁኔታ ተፈጥሯል ነው የሚሉት። ለቀጠናው እድገትና ሰላም አብረው እየሰሩም እንደሚገኙ እኒሁ ባለስልጣን ይናገራሉ። የውጭ ግንኙነት ኃላፊ አቶ ሳዳት ነሹ ባልደረባችን በትረስልጣን ያናገራቸው
ስለ ባንኮች፣ ስለ አየር መንገድ፣ ስለ ቴሌና ስለ ሌሎችም ትላልቅ ፕሮጀክቶችን በተመለከተ በሽርክና ወይም ደግሞ ሙሉ በሙሉ ወደ ግል ዘርፍ ማስተላለፍ የሚለው የገዢ ፓርቲ አባላት ብቻ ሳይሆኑ ሌሎችም ነጻ ተንታኞች የኢትዮጵያ አየር መንገድ ከዘመናት ጀምሮ መንግስት ይዞ የቆየ ስለሆነ አዋጭነቱም ግልጽ የሆነና አሁንም ብዙ አየር መንገዶች ሲከስሩ የኢትዮጵያ አየር መንገድ ግን ጠቅላላ ፍሊቱ ከ100 በልጦ የሚሄድባቸው አገሮችም ጨምሮ የጠነከረበት ጊዜ ነው ያለውና ተዳክመዋል፣ ለሙስናና ለሌሎችም ተዳርጓል ከሚባሉት ኩባንያዎች የሚመደብ ነው የኢትዮጵያ አየር መንገድ።
የኢትዮጵያ አየር መንገድ እንደተባለው ትርፋማ አየር መንገድ ነው፣ ትርፋማ ተቋም ነው። በተለያየ ጊዜ የተለያዩ አቅሙን የሚያጎለብቱ ስራዎችን እየሰራ ያለ ተቋም ነው። በዚህ ላይ ምንም የሚያወላዳ ነገር የለም። ነገር ግን ፕራይቬታይዝ ይደረግ ሲባል ኢትዮጵያ አየር መንገድንም ጨምሮ ሌሎችም ተቋሞች በተመረጠ መልክ ለቀጣይ ለሀገሪቷ የሚያመጡትን ውጤትና ተቋም እንደ ተቋም ጎልብቶ የሚወጣበት ሁኔታ ለማመቻቸት ሲባል ፕራይቬታይዝ ይደረግ ከተባሉት አንዱ ነው። ይሄ ሲባል ብዙ ጊዜ የሚነሳ ኢትዮጵያ አየር መንገድ ትርፋማ ነው፣ የኢትዮጵያ አየር መንገድ ኢትዮጵያን በየዓለም ዙሪያ እያስተዋወቀ ያለ ነው የሚል አለ። ይሄ ተዘንግቶ አይደለም፣ ይሄ ተትቶ አይደለም። ኢትዮጵያ አየር መንገድ አሁንም ብራንዱ እንዳለ የሚቀጥል ነው። ነገር ግን አየር መንገዱ አሁን እያመጣ ካለው ውጤት በተጨማሪ ከዚህ በላይ ሊያድግ የሚችልበትን ሁኔታ ለማመቻቸት ተብሎ የታሰበና አምባሳደር መሆኑን ኢትዮጵያን ማስተዋወቅ የሚችልበትን ሁኔታ ሳይዘነጋ ከዚህ በላይ በቴክኖሎጂ በተለያዩ ማዕቀፎች እየታገዘ እንዲሄድ ለሀገርም የሚያመጣውን ጥሪት ወይም እሴት ከግምት በማስገባት የታሰበና የተወሰነ ነው። ስለዚህ ተዳክሟል፣ ወድቋል በሚለው መመዘኛ ብቻ አይደለም መታየት ያለበት።
ሙስናን በተመለከተ መንግስት ከባለስልጣኖች ጀምሮ ሁሉም በዚህ ጉዳይ ላይ የሚጠረጠር ፍርድ ቤት እያቀረበ እንደሆነ የሚታይና በሚዲያም የሚገለጽ ነው። አቶ ስብሐት በዚህ ጉዳይ ላይም አስተያየት ሰጥተውናል። እንደዚህ አሉ።
ኤግዚኪቲቭ ተጠያቂ መርማር የሚሆንበት መሆን የለበት። ስፔሻል አቶርኒ፣ ስፔሻል መርማሪ፣ ስፔሻል ተጠያቂነቱን ለፓርላማ። እኔ ከመጀመሪያው ጠቅላይ ሚኒስትር መለስ ኮራፕሽን ያጸዳል የሚል ስቴት ኦፍ ማይንድ ኖሮኝ አያውቅም ኃይለማርያም እንደሱ። ስለዚህ አሁን ያለው ዝን ላይ ቂም በቀል ለመውጣት
አቶ ሳዳት ይቀጥሉ።
በመጀመሪያ አሁን ምንም አይነት ዝን ላይ የለም፣ ለውጥ ነው ያለው። ለውጡን የሚፈልጉትን የሚያግዝ፣ ለውጡን የማይፈልጉትን ደግሞ የሚያስቆጭ እና የተለያዩ ስያሜዎችን የሚያሰጥ ሊሆን ይችላል። የሆነ ሆኖ በሙስናና ብልሹ አሰራር ወይም በህዝብና አገር ሀብትን በመዝረፍ ጉዳይ ላይ የተጠረጠሩ የተለያዩ አካላት በየደረጃቸው ከከፍተኛ አመራር ጀምሮ እርምጃ እየተወሰደ ነው። በህግ አግባብ የሚጠየቁበት ሁኔታ እየተመቻቸ ነው። ይሄ ማን ነው ቀድሞ መጠየቅ ያለበት የሚለው በደረጃው መመለስ ጥሩ ነው የሚሆነው። እንደ ኢህአዴግ ማንም ሰው የህዝብ ሀብት የአገር ሀብት የዘረፈ የሰብአዊ መብት ጥሰት ያደረገ ማንም አካል በደረጃው ተጠያቂ ነው፣ በህግ አግባብ ተጠያቂ ነው የሚሆነው። ይሄ ለበቀል አይደለም፣ በገመገምነው ልክ እዚህ ላይ ለውጥ ማምጣት አለብን። የህዝብ ሀብት ተመዝብሯል፣ ትላልቅ ፕሮጀክቶችን ሳይቀር ያመከነ አካል ሊጠየቅ ይገባል፣ ይጠየቃል፣ እየተጠየቀም ያለ። ስለዚህ ይሄ እዚህ ላይ መባል የለበትም፣ ይልቁንም በጣም አፕሪሼት መደረግ ያለበት። በእርምጃ አወሳሰዱ ላይም የተለያዩ ሀሳቦች ይነሳሉ። እስካሁን እየተደረገ ያለው ማንኛውም የህዝብ ሀብትና የአገርን ሀብት የዘረፈ ሁሉ ይታሰራል፣ ይጠየቃል፣ በቁጥጥር ስር ይውላል። ይሄ በተወሰነ አካላት ላይ ብቻ እንነጣጠር አይደለም፣ ሌሎችም የጊዜ ሂደት ካልሆነ በስተቀር ሌሎችም የጠየቁ ነው ያሉ። ከሁሉም ብሔራዊ ድርጅቶች፣ ከሁሉም የሀገሪቷ ኮርነር የሀገርን ሀብት የዘረፈ ሁሉ ይጠየቃል።
በተለይ አሁን የቀረን ኢትዮጵያና ኤርትራን በተመለከተ ነው። አቶ ስብሀት ተጠይቀው እንዲህ ብለው ነበረ።
በኢትዮጵያና በኤርትራ የሰላም ጉዳይ ተጀምረዋል የሚል ነገር የለኝም። የተጀመረ ነገር የለም የሚል ነው የኔ እንትን። ሊጀመር ግን ሁኔታ ተፈጥረዋል ወይስ አልተፈጠረም? በሁለቱ ግንኙነት አለ፣ በሁለቱ ሰዎች፣ በሁለቱ ሀገሮች ግን ግንኙነት አለ የሚል እንትን የለኝም።
አቶ ሰናት፣ ኢትዮጵያና ኤርትራ በጠቅላይ ሚኒስትር አብይ አህመድና በፕሬዚደንት ኢሳያስ አፈወርቂ መካከል የሁለት ሰዎች ስምምነት እንጂ የሁለት ሀገሮች ስምምነት አለ የሚል አቋም የላቸውም። አቶ ስብሀት ይቀጥሉ።
የኢትዮጵያና ኤርትራ ጉዳይ ታሪኩን ወደኋላ መለስ ብለን ማየት የሚጠበቅብን አይመስለኝም። በገሃድ የሚታወቅ ነው። በተፈጠረው አለመስማማት ብዙ ዋጋ ከፍሏል። ስለሆነም ኢህአዴግ በጥልቅ ታድሶ አይቶ ለውጥ ሊያመጣበት የሚገባ ዋነኛ ነጥብ ብሎ የያዘው አንዱ የሰላም ጉዳይ፣ የጎረቤት ሰላም ጉዳይ በሚገባ ተገምግሟል። ስለዚህ በኤርትራና በኢትዮጵያ መካከል የነበረውንም የአለመግባባት ችግር በሰላማዊ መንገድ መፍታት መቻል አለብን የሚለው አቋም ተወስዶ እንዴት ይፈታል የሚለው በዝርዝር አልተመለሰም። ግን የለውጥ አመራር የራሱን ክህሎት ጨምሮበት ሊፈታው ችሏል። ይሄ እኔ የግለሰቦች ነው ብዬ አልወስድም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ሁለቱም የሀገር መሪዎች ናቸው። በግለሰብ ከመገለጽ ይልቅ በሀገር መሪነት መገለጽ የሚገባቸው ዲዘርቭ የሚያደርጉ አመራሮች ናቸው።
አቶ ሳዳት፣ አቶ ስብሀት ከዚህ አልፈው ሁለቱም ሀገሮች የደረሱበት ውሳኔ ለኢትዮጵያ አደጋ አለው ብለው ነበረ እና አደጋውም የገለጹት በሚከተለው መንገድ ነው።
ፕሬዚደንት ኢሳያስ ለዘመናት ተከልክሎት የነበረ ኢትዮጵያን የመቆጣጠር በኢትዮጵያ ከባድ እጅ የማስገባት ኢሳያስ አካባቢውን ለፈለገ ለማድረግ አሁን ያንን እድል አግኝተዋል። ለፕሬዚደንት ኢሳያስ ትልቅ ጊዜያዊ ድል ነው። ሁለተኛ 27 ዓመት ትግርኛ ጠቀማለት 27 ዓመት አሽቃላል ማለት ቪሸስ ሰርክል የፈጠረብን አይደ ጌም ኦቨር ሆነዋል። አንድ ኢትዮጵያዊ ይሄ ሲሰማ ይተኛል?
ኢህአዴግ እንደዚህ አይነት ሁኔታ ነው አሁን ያመቻቸው? ወይም ገዢ ፓርቲ ወይም ጠቅላይ ሚኒስትሩ የሚመሩት መንግስት እንዲህ አይነት ሁኔታ ለፕሬዚደንት ኢሳያስ አፈወርቂ አመቻቸ ብለው ነው እየከሰሱ ያሉት? ይቀጥሉ።
ኢህአዴግና የኢህአዴግ አመራር በመሰረታዊነት አንድ ሀገር ወይም ኢትዮጵያ ከሌሎች ሀገሮች ጋር ያላትን ከውጭ ሀገራት ጋር ያላትን የውጭ ፖሊሲ አልለወጠም። አሁን የተጀመረውም በኢትዮጵያና ኤርትራ መካከል የተጀመረውም የሰላም ግንኙነት ወይም ስምምነት ያንን የሚጥስ የሚሽር አይደለም። በዋናነት ኢትዮጵያና ኤርትራ ከነበሩበት የሰላም እጦት አንዳንዴም ጦርነት አልባ በሚባለው መራራቅ ከነበሩበት ችግር ወጥተው በጋራ ተደምረው በፍቅር መስራት የሚችሉበት አንዱ ለሌላው እያገዘ ለቀጠናው ሰላም ለቀጠናው እድገት መስራት የሚችሉበት ጉዳይ ላይ ነው እየሰሩ ያሉት። ከሰላምም አልፎ በዚህ ደረጃ ላይ እየተጓዝን ያለ ነው። ይሄ ማለት የሀገርን ሉዓላዊነት የሀገርን ጥቅም አሳልፎ ከመስጠት ጋር ምንም የሚያገናኘው ነገር የለም። አንድን ሀገር ለማግዘፍ ወይም ተቆጣጣሪ ለማድረግ የእኛን ሀገር ደግሞ ወይም ኢትዮጵያን ደግሞ በኤርትራ ቁጥጥር ስር ለማዋል አይደለም። ይሄ ሂሳብ የሚመጣው እንደሚመስለኝ ከዚህ በፊት ከለውጥ ወይም ከታድሶ በፊት ስናስበው በነበረው አመለካከት ካሰብነው ይሄ መምጣቱ የሚገርም አይሆን። አሁን ግን በለውጥ አስተሳሰብ፣ ባደገ አስተሳሰብ ቀጠናውን ማንም ተነስቶ ሊቆጣጠር አይችልም። ሁሉም ሉዓላዊ ሀገር የራሱ አጀንዳ የራሱ ሉዓላዊነት አለው። ነገር ግን በጋራ ጉዳዮች ላይ በሰላም ጉዳዮች ላይ አብሮ ለመስራት የሚያደርገውን ትብብር ለማስቀጠል የተደረገ ነው። ከዚህ በፊት 27 ዓመት እኮ ኢሳያስ እንዲህ ሊያደርግ ነው፣ ኤርትራ እንዲህ ሊያደርግ ነው፣ ሻቢያ እንዲህ ሊያደርግ ነው ብለን ብዙ ጥረናል። ዋጋን ያስከፈለን ያመጣልን ትርፍ የለም። ስለዚህ አሁን እሱን ደግመን እያል ልናገኘው የምንችለው ሰላም ልናገኘው የምንችለው ኢኮኖሚያዊ ትስስር ማጣት ወደ ነበርንበት ወደ መመለስ ነው የሚወስደን ማለት ነው። ኢህአዴግ ስራ አስፈጻሚም ከኤርትራ ጋር ሰላም ማውረድ አለብን ብሎ ሲወስን ይሄ አደጋ አለ ብሎ ያስቀመጠው ነገር የለም።
አንድ የመጨረሻ ነጥባቸው አቶ ስብሀት በዚህ ጉዳይ ላይ አሁን ባሉት ላይ መሆን አለበት ስለሚባለው ነገር አቶ ስብሀት ያላቸው አመለካከት ይሄ ነው።
ንግግር ካልተጀመረ፣ ድርድር ካልተጀመረ በጣም አስከፊ ሁኔታ ይፈጠራል። ስለዚህ ንግግር መጀመር ከአልጀርስ ተነስተህ የሚመለከታቸው አካሎች አስገብተህ አፍሪካን ዩኒየን አለ፣ ዩኤን አለ፣ ኢሮፒያን ዩኒየንም አለ። የወሰነው ውሳኔ የደረሰ እስካሁን የተመረመረው ምን አሳየ ተብሎ ካልታየ እኛ ለውጭ ሀገር ተንበርከከን አናውቅም ብለን የምንፎክረው። አሁን ይሄ ሲያጋጥመን ምን እንላለን? ታሪክ ምን ሊል ነው? ሰላምታ ነው የማየው ያለው ነው። ከሰላምታው ጋር ደግሞ ጣጥቶት የነበረ ሄቪ ሃንድ አስገብተዋል። ስለዚህ ልድገመውና የሰላም ስምምነት ሪያድ አይደለም። ሳብስታንሱ ከአልጀርስ ነው የሚመጣው። አልተነሱም ነው የምልህ ያለው። ጦርነት ማን ጀመረ? 25 ኪሎ ሜትር ቦርደር ማን ጣሰ? ክሌምስ ኮሚሽን እንዴት አለ? ፓው እንዴት ሆነ? ስለ ኢትዮጵያና ኤርትራ ግንኙነት ነው የምልህ ያለው። ስለ ሰዎች ግንኙነት አይደለም።
ምን ይላሉ አቶ ሰዳት?
በተለያዩ ጊዜ መሪዎች ተገናኝተዋል። መሪዎች ብቻ አይደሉም፣ የክልል መሪዎችም ለምሳሌ የህወሓት አመራሮችም ተገናኝተዋል። እስከማውቀው ድረስ ንግግሮች ይኖራሉ። እነኚህም መስመር ማስያዝና ለሁለቱ ሀገር ጠቀሜታ የሚውል ውይይት ማድረግ፣ ድርድር ማድረግ ያስፈልጋል። እየተደረገ ያለ ነው ብዬ ነው የምወስደው። የውጭ ሀገር ጣልቃ ገብነት የሚለው ሀገራችን በራሷ ለውጥን እያመጣች አለች። ነገር ግን በለውጡ ላይ ያላቸውን ድጋፍ በማናቅ መልክ የምትጠቀም ሀገር እንደሆነች ብቻ ማስፈር ጥሩ ነው። ይሄ የሀገሪቷን ሉዓላዊነት ወይም የሀገሪቱን ተጠቃሚነት ለአደጋ በማያጋልጥ አሳልፎ ሊሰጥ በማይችል መልክ እየተካሄደ ያለ ስራ መሆኑንና ከኤርትራ ጋር ያለው ግንኙነት በዚህ መልክ የሚካሄድ መሆኑን ለመግለጽ
ይሄ ውይይት እያገባደድን ባልንበት ሰዓት